VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ዛሬ ሐምሌ 5 2013 ዓ.ም ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶዎች መካከል
የተለያዩ ማንነቶች፣ ባህሎች፣ ታሪኮች እና ምመጣል ከነዚህ ጋር አንድ ጋር በመንገናኝበት ጊዜ ብዙ የሆነ ዕውቀቶችን አግኝተናል ማለት ነው።
መቻቻልና መነጋገር ለወጣቶች ብሎም ለሀገር ሊኖር የሚችልውን ፋይዳ በተመለከተ ከወጣቶች ጋር ካደረግነው ውይይት የተወሰደ ነው። ቆይት ብለን ሙሉ መሰናዶውን እናዳምጣለን።
ውስጣችን ያለንበት ኃይልና ተባባሪያዊ መሰሉት ሞዴሎች በመቀየስ በጋራ ሊያሰሩ በሚችሉ መንገዶች ላይ በማተኮር ከዛም ባሻገር ደግሞ ኢኮኖሚያችንን ቢዝነስን በመፍጠር ያተኮረ በመሆኑ የኛ ከዚህ በጣም ይለያል።
ዶክተር ፍስሐ እሸቱ ናቸው። የአፍሪካውያንን የኢኮኖሚ ልዕልና ለማስከበር እየጣረ ስለሚገኘው እንቅስቃሴያቸው ከባለፈው የቀጠለ ሀሳባቸውን በዛሬ ምሽት ያሰሙናል። እኒና ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩም እመራለሁ። ኤልያስ አስማሬ ደግሞ የድምፅ ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝ ሸቶች
አመሰግናለሁ። ሀብታሙ፣ ባለፈው ሳምንት በሄይቲ ፕሬዝዳንት ላይ የተፈጸመውን ግድያ ተከትሎ ዩናይትድ ስቴትስ የጸጥታና ሌሎች ጉዳዮችን የሚያጠና ቡድን ትላንት አሰማርታለች። የዩናይትድ ስቴትስ ድርጅቶች በጉዳዩ ላይ እጃቸው ይኖርበት እስካሁን ባይታወቅም የተላከው ቡድን ጥናቱን አርጎ ሲመለስ በቀጥታ ለፕሬዝዳንት ጆ ባይደን ሪፖርቱን ያቀርባል። አንድ የአሜሪካ ባለስልጣን ለሮይተርስ ሲናገሩ ሪፖርቱ በቀጣይ ዩናይትድ ስቴትስ የካሪቢያን ደሴት ሀገራትን ግራ ባጋባው ጉዳይ ላይ እጇን ለማስገባት ከመወሰኗ በፊት ለውሳኔ ይረዳታል ብለዋል። ሮብለት በሄይቲ ፕሬዝዳንት ላይ የተፈጸመውን ግድያ ተከትሎ የተነሳውን ብጥብጥ ለማርገብ ዩናይትድ ስቴትስ ወታደሮች እንድትልክ ከሄይቲ የቀረበውን ጥያቄ አሜሪካ ሳትቀበል ቀርታለች። ፕሬዝዳንቱ የተገደሉት በሄይቲ ዋና ከተማ ፖርቶ ፕሪንስ በሚገኘው መኖሪያ ቤታቸው ውስጥ እንዳሉ በተተኮሰባቸው ጥይት ነው። የሄይቲ ፖሊስ በግድያው ውስጥ ሁለት አሜሪካውያንና ቀደም ሲል በኮሎምቢያ በውትድርና ያገለገሉ 26 ኮሎምቢያን እንደተሳተፉበት ገልጾ የተወሰኑ ኮሎምቢያውያን እስካሁን እንዳልተያዙ አስታውቋል። የባይደን አስተዳደር በሄይቲ የደረሰውን ረብሻ በተመለከተ ከሌሎች የቀጠናው አጋሮችና ከተባበሩት መንግስታት ጋርም እንደሚመክር አስታውቋል። በዩናይትድ ስቴትስ ፍሎሪዳ ግዛት ማያሚ አቅራቢያ ከተደረመሰው ህንጻ ፍርስራሽ ስር የተጨማሪ 4 ሰዎች አስክሬን ተገኝቷል። እስካሁን በአደጋ የሞቱት ሰዎች ቁጥርም 90 ደርሷል። የማያሚ ከንቲባ ዳንኤላ ሌቪን ካቫ ትላንት ለጋዜጠኞች በሰጡት መግለጫ ከሞቱት 90 ሰዎች መካከል የ71ዱ ማንነት መለየት መቻሉንና ከነዚህ ውስጥ 3ቱ ህጻናት መሆናቸውን ተናግረዋል። 31 ሰዎች ደግሞ እስካሁን አልተገኙም። ቻምፕሌን ታወር ሳው የተሰኘው 12 ፎቅ ያለው ህንጻ ሰኔ 17 ቀን ከተደረመሰ በኋላ ከአደጋው የተረፉ ሰዎችን ለማግኘት ለሁለት ሳምንታት ሲደረግ የቆየው አሰሳ ባለፈው ሳምንት ረቡዕ በይፋ ተጠናቋል። በህንጻው ላይ በደረሰው አደጋ ምክንያት ሌሎች በአካባቢው ያሉ ህንጻዎች ላይ ፍተሻ እየተደረገ ሲሆን የከተማው ፍርድ ቤት ህንጻ ሆኖ ከሚያገለግለው ህንጻ ሰዎች እንዲወጡ ተደርገዋል። ቀደም ሲል በሰሜናዊው የማያሚ ባህር ዳርቻ ላይ የሚገኝ የመኖሪያ ህንጻ ላይ የነበሩ ሰዎችም በተመሳሳይ እንዲወጡ መደረጉ ይታወሳል። ወደ ኮቪድ ወሬዎች ስናመራ በማላዊ የጤና ጥበቃ ሚኒስቴር መስሪያ ቤቱ ባካሄደው ጥናት የአስትራዜኔካ ክትባት ኮሮና ቫይረስን ለመከላከል ውጤታማ እንደሆነ ማረጋገጡን አስታውቋል። ጥናቱ የተከናወነው በአሁኑ ሰዓት በኮቪድ-19 ተይዘው ሆስፒታል የሚገቡ ሰዎች ቁጥር ላይ ተመርኩዞ እንደሆነም ተገልጿል። ቀዳሜ ዕለት ይፋ የተደረገው መረጃ ያወጣው አሃዝ እንደሚያመለክተው ከሰኔ 19 እስከ ሐምሌ 1 በኮቪድ-19 ምክንያት ሆስፒታል በገቡ 227 ሰዎች ላይ ተመርኩዞ በተደረገው ጥናት 80% የሚሆኑት ክትባቱን ያልወሰዱ ናቸው። 12% የሚሆኑት አንድ ዙር ብቻ የአስትራዜኔካ ክትባት የወሰዱ ሲሆን ሙሉ ለሙሉ ተከትበው ሆስፒታል የገቡት 4% ብቻ ናቸው። የጤና ሚኒስቴር መስሪያ ቤቱ ዋና ጸሐፊ ዶክተር ቻርልስ ሙዋን ካምቦ እንደተናገሩት በዚህ ግኝት ላይ ብቻ ተመርኩዞ የአስትራዘኔካን ክትባትን ውጤታማነት መለካት ባይቻልም በርካታ ማላዊያን በክትባቱ ዙሪያ ያላቸውን ስጋትና ጥርጣሬ ለማስወገድ እንደሚረዳ አስታውቀዋል። ማላዊ እስካሁን መከተብ ከሚገባቸው 11 ሚሊዮን ዜጎቿ መካከል 400 ሺህ እንዲከተቡ አድርጋለች። የዩናይትድ ስቴትስ የተላላፊ በሽታዎች ዋና ባለሙያ የሆኑት ዶክተር አንቶኒ ፋውቺ በዩናይትድ ስቴትስ የኮቪድ-19 ክትባት ዙሪያ የፖለቲካ ልዩነትን መሰረት ያደረገ ክፍፍል በመኖሩ ዙሪያ ቅሬታቸውን ገልጸዋል። ጥናቶች እንደሚያሳዩት ነጻ የፖለቲካ አመለካከት ያላቸውና መንግስት ለሚያወጣቸው ፕሮግራሞች ደጋፊ የሆኑት ዲሞክራቶች መንግስት የሚወስዳቸው እርምጃዎች በጥርጣሬ ከሚያዩትና አክራሪ አመለካከት ካላቸው ሪፐብሊካኖች በተሻለ ክትባቱን ለመውሰድ ፈቃደኛ መሆናቸውን አሳይቷል። አንድ በቅርቡ የተደረገ ጥናትም ራሳቸውን ዲሞክራት ብለው የሚጠሩ 93 ከመቶ የሚሆኑ ሰዎች ክትባቱን እንደወሰዱ ወይም ለመከተብ ፈቃደኛ መሆናቸውን ሲናገሩ ከሪፐብሊካኖች ግን ፈቃደኛ የሆኑት 49 ከመቶ ብቻ ናቸው። ፋውቺ ትላንት በኤቢሲ የቴሌቪዥን ጣቢያ በሚተላለፈው This Week በተሰኘ ፕሮግራም ላይ ቀርበው ሲናገሩ ፖለቲካን ወደ ጎን ለመተው እየሞከርን ነው። ቫይረስ በዲሞክራትና በሪፐብሊካን ወይም በገለልተኛ መሃል ያለውን ልዩነት አያውቅም ብለዋል። አድማጮች ለሰዓቱ ያስኳቸው ዜናዎች እንዲመስላሉ አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስመኝሽን ለቀደመው ዜና እናመሰግናለን። ጋቢና ቪኦኤ ነው ያዳመጣችሁ የምትገኙት። ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ማናቸውንም አስተያየቶቻችሁን በማህበራዊ መገናኛዎቻችን በኩል አድርሱን። አሁን ወደ ቀደመው መሰናዶ እንሻለን። ከተለያዩ የኢትዮጵያ ክልሎች በመምጣት በአምቦ ዩኒቨርሲቲ ከሚማሩ ተማሪዎች መካከል ጋቢና ቪኦኤ ባዘጋጀው ውይይት ላይ የተሳተፉ ተማሪዎች በመቻቻልና በመወያየት እንዲሁም እርስ በርስ በመረዳዳት በተማሪዎች መካከል ያለውን ማንኛውንም ችግር መፍታት ይቻላል ሲሉ ተናግረዋል። ለገጠማቸው ችግርም በመልካምነት በውይይት እንዲሁም በርቅ መፍትሄ ሲሰጡ መቆየታቸውን ገልጸዋል። ይህንኑ የመቻቻል ባህል በማዳበር ወደ መጡበት ማህበረሰብ ሲሄዱም ልምዳቸው እንደሚያካፍሉ በውይይቱ ላይ ተናግረዋል። ውይይቱን የመራው አምቦ የሚገኘው ዘጋቢያችን ናኮር መልካ ነው፣ እንደሚከተለው ይደመጣል።
የምንወያይበት ርዕሰ ጉዳይ በግቢ ህይወት ውስጥ ያለው የመቻቻል ሁኔታ ምን ይመስላል? ይህንንስ የመቻቻል ሁኔታ እንዴት ወደ ማህበረሰባችን ወይም ደግሞ ወደ መጣንበት የህብረተሰብ ክፍል ልናወርድ እንችላለን የሚለውን ነው። በቅድሚያ እያመሰገንኩኝ በቀጥታ ከአድማጮች ጋር ትተዋወቃላችሁ ማለት ነው።
ስሜ ሊቀ ሰራዊቱ ነው። የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት የሁለተኛ ዓመት ተማሪ ነኝ። የመጣሁት ከአዲስ አበባ ነው።
ኦኬ። ስሜ አረጋኝ ነጋሽ ይባላል። የሶስተኛ ዓመት የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ተማሪ ነኝ። የመጣሁት ከዲላ ነው።
ስሜ አርሴማ ነው ይባላል። ፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ሶስተኛ ዓመት ተማሪ ነኝ። የመጣሁት ከአዲስ አበባ።
ስሜ ጴጥሮስ ይዘ ይባላል። የመጣሁት ከአዋሳ ነው። ማረው ፖለቲካል ሳይንስ እና የዓለም አቀፍ ግንኙነት ሶስተኛ ዓመት ተማሪ ነኝ።
አመሰግናለሁ። ያው አየለ ይባላለሁ። አምስተኛ ዓመት የህግ ተማሪ ነኝ። የመጣሁት ከሐዋሳ።
ስሜ ሲናዶ ጋር ይባላል። የመጣሁት ከአዲስ አበባ ነው። የሶስተኛ ዓመት የኮፕሬቲቭ ተማሪ።
በጣም አመሰግናለሁ ሁላችሁንም። ከአየለ ልጀምር። የግቢ ህይወት ምን ይመስላል? በተለይ በመቻቻሉ በአንድነቱ ረገድ ያለው በተማሪዎች መካከል ያለው መተባበር ምን ይመስላል?
በፊት ከተለያዩ ማንነት የተውጣጡ ልጆች የምንወያይበት መድረኮች ምናምን ነበሩ። ከነዛ ልጆች ጋር በመወያየታችን አንድ አመት ሙሉ አብረን አንድ ላይ ስለ ባህላችን፣ ስለ እሴታችን፣ ስለ አካባቢያችን ሁሉ ስንወያይ ነበረ። ስለዚህ አንዱ ከአንዱ የአንዱን ባህል ይማራል። ስለዚህ በጣም ጥሩ ነበር። የመተሳሰብ እንትን አለ ማለት ነው።
ያው ለምሳሌ አንድ ተማሪ ካለበት ሰፈር ወደ ሌላ ዩኒቨርሲቲ የሚላክበት ምክንያቱ ራሱ ከሱ ወጣ ያለ ባህል እንድማርና የሌላውን ካልቸር ምን ይመስላል፣ የኢትዮጵያ ማህበረሰብ ካልቸሩ ምን ይመስላል የምለው እንድማር ነው። እና የኢትዮጵያ ተማሪ ይህንን በ50% የገነዘበ ተማሪ አለ፣ የማያውቅም አለ። ለምሳሌ የመጣበትን ተማሪ እኛ ለፊደል ብቻ ከሆነ ባለንበት አካባቢም ፊደል መማር እንችላለን። ለምሳሌ አዋሳ ዩኒቨርሲቲ እኔን ማስተማር ይችላል። ግን እኔ አዋሳ ዩኒቨርሲቲ ብቻ ከተማርኩኝ እኔ የምማረው ከአዋሳ ዩኒቨርሲቲ ሲንግል የሆነ ካልቸር ነው፣ ወይ የሲዳማ ካልቸር ብቻ ልማር እችላለሁ። ግን አምቦ ዩኒቨርሲቲ በመምጣት መላ የኢትዮጵያን ካልቸር፣ ኢትዮጵያ ማህበረሰብ ምን ይመስላል እና ኢትዮጵያ የራሷ ማናት የምለውን ለመማር ካለውበት ሰፈር ወጣ ብዬ መማር አጠቃላይ ጀነራል የሆነ እውቀት ለማግኘት በጣም ረድቶኛል። እንን ሁሉም የኢትዮጵያ ተማሪ ተገንዝቦ የማይበረሰበ ደስ የሚል ህይወት እንደሆነና ልዩነታችን እንደ ውበታችን አድርገን ተቀብለን በመቻቻል ብንኖር ጥሩ ይመስለኛል።
አርሲማ
እዚህ ግቢ ስትም ሁሉም ከቤቱ መጥቶ ስለሆነም ይመጣው እዚህ ያለክ ከፋሚሊ ክም የሚሆነው ምንም የሚሆነው ጓደኛ ነውና እኔ ልካውን እኔም ጓደኞቹም ቢሆን ላይክ እርስ በርስ ስላለን ነው እስካሁን ግቢ እስካሁን ለማቆየት የቻልነው። ማህበራዊ ኑሮ ከሰው ጋር ያለክ ሪሌሽን ነው ኤቭሪቲንግ ስለዚህ እንደ ቤት አይሆንም ግቢ የመቻል ያለብንም ይችላል የምትቆየው ላይክ ጓደኞችክ ምናምን አካባቢ ላይ ሰፖርት ስለሚያደርጉ ነው እሱ ነው የሚያቆየንም ከትምህርቱ የበለጠ ደግሞ እሱ ነው ስትሮንግ ሆነን እንድንቀጥል የሚያደርገን ቢያስባል
አረጋኝ
በአጠቃላይ በአገር ደረጃ የመንግስት ተቋማቶች ውስጥ ዩኒቨርሲቲ ትልቁ ተቋም ነው። ይሄም በተለይ ደግሞ እንደ ኢትዮጵያ ላሉ ሀገራቶች ዳይቨርስ የሆነ አይደንቲቲ ባላቸው ሀገራቶች ዩኒቨርሲቲ ትልቁ የሆነ ሮል ነው ያለው። ምክንያቱም ኢንተርካልቸራል የሆኑ ሪሌሽናችንን ቢውልድ እንድናረጋ የሚያደርገን ተቋም ነው። እና ባህል ከባህል ጋር የሚኖረን መስተጋብር ቁርኝት አንዱ ባህል አንደኛውን የማወቁ ነገር እንዲሳለጥ ያደርጋል በትልቁ ማለት ነው። ምክንያቱም ዩኒቨርሲቲ ማለት ራሱ በመሰረቱ ዩኒቨርሳል የሆኑ አይደንቲቲዎች የሚኖሩበት ሀሳቦች የሚኖሩበት ከዚህ ጋር ተያይዘው ትልቁ የሆነ አስተዋጽኦ ነው ያለው። ከኛ ላይፍ ጋር ዩኒቨርሲቲ ላይ ከነበረን ላይፍ ጋር ተያይዞ ትልቁ የሆኑ ጥቅሞችን ነው ያገኘነው። እንደ ተማሪ 3 አመት ዩኒቨርሲቲ ውስጥ ቆይተናል። የተለያዩ ባህሎችን አውቀናል። የተለያዩ ማንነቶችን ኢትዮጵያ ውስጥ ያሉትን እኛ የሆነ አንድ አካባቢ ልንወለድ እንችላለን። ዩኒቨርሲቲ ስንመጣ ደግሞ የተለያዩ ማንነቶች፣ ባህሎች፣ ታሪኮች ምናምን ይመጣሉ። ከነዚህ ጋር አንድ ጋር በመንገናኝበት ጊዜ ብዙ የሆነ እውቀቶችን አግኝተናል ማለት ነው።
ከዚህ ሁላ በተጨማሪ እኛ እንደ ሰላም ፎረም አባላቶች በተለያዩ አጋጣሚዎች ለዚህ ለውይይቶች ተጋላጭ ሆነናል። በተለያዩ ጊዜያቶች የሚተዘጋጁ መድረኮች ነበሩ። በሰላም ፎረም አማካኝነት የተለያዩ ማንነቶች በአንድ ጠረጴዛ ላይ ሆነው ሐሳባቸውን በነጻነት የሚገልጹበት መድረኮች ተዘጋጅተው ነበርና ከማወቅም ባለፈ አሁን ላይ ባለው በሀገራችን ሁኔታ ላይ በተለያዩ አካባቢዎች የጥላቻ ንግግሮች አሉ። የአንድን ጎሳ በማንሳት የተለያየ የጥላቻ ንግግሮች አሉ። እኛ እንደ አንድ ዩኒቨርሲቲ ተማሪ ወደ ተለያዩ አካባቢዎች ስንመለስ ወደ ቤቶቻችን ስንመለስ እንደዚህ አይነት ጥላቻ ንግግሮች በሚነሱበት ወቅት የማህበረሰባችንን ማስተሳሰብ የመቀየር የተለያዩ ድሎች አግኝተናል።
በጣም ጥሩ። በግቢ ቆይታችሁ በተለይ ተቻችሎ ከመኖር አንጻር አንዱ የሌላውን ባህል አኗኗር እንዲሁም ደግሞ ሌሎችንም እሴቶች ይዞ ከመሄድ አንጻር ምን አዳበራችሁ? በዚህ መካከለስ ምን አይነት ተግዳሮት ገጠማችሁ? ያንን ተግዳሮትስ እንዴት ፈታችሁ? እድሉን ለአርሴማ ልስጥ። ቀጥሎ አየለ፣ ቀጥሎ ደግሞ አረጋኝ።
እሺ። ሰው እኔ እዚህ በመጠፈ ትልቅ አድቫንቴጅ አግኝቻለሁ ብዬ ማስበው ያው ከትምህርቱ ማሻገር አንድ እኔ አዲስ አበባ ነው ተወልጄ የሚያደኩት። ይሄን ያህል ዩ ኖ አሁን ላይ ያለው ዩ ኖ የኦሮሚያ ምናምን ነገር ይባላል አሁን ላይ ያለው የሚሰማውም እኔም ከዚህ በፊት ማቆም ነገር ዩ ኖ እንትን ፖዚቲቭ ነገር አይደለም መልካም ነገር አለና እዚህ መጥቼ በጣም ለኔ ፎር ላይፍ ኢምፖርታንት ነው ብዬ ማስበው የወሰድኩት ሌሰን ከን በነሱ ፐርስፔክቲቭ ሆኜ ነገሮችን እንዳያርጎኛል እና ሞር እንትን አሁን ላይክ እዚህ ያለው ኦሮሞ ኮሚኒቲ አሁን እኛም ላይክ ሰልፍ መውጣቱን የሆነ ነገር ማድረጉና ምን ነገር ነው የምናየው። እኔ ግን ላይክ ለምን የሚለውን ከጀርባ ያለው ምክንያታቸው ምንድን ነው የሚለውን በጣም ፖዚቲቭሊ አንደርስታንድ ሞር ላይክ የሀገሩ ስል ሜን የሀገራችን ትልቁ ኢሹ ይሄ ነው እና እሱን ቦታው ላይ ሆኜ ኢን ፐርሰን በጣም እንድረዳ ጠቅሞኛል እዚህ መምጣት።
እሺ፣ አመሰግናለሁ። ያው ዩኒቨርሲቲ ገባሁኝ ወዲህ ያው ገብቼ ሰላም ፎረም ተቀላቀል። ሰላም ፎረም ስንቀላቀል ያው ከተለያየ ቦታና የተለያየ ማንነት ያላቸው ከተለያየ ሃይማኖት ከተለያየ ባህል እና ከተለያየ የተለያየ ቋንቋ የሚናገሩ ልጆችን ማግኘት ችያለሁ። በዛው ትልቁ በሀገራችን የሚታወቀው ሰስተነብል ዳይሎግ መባል እዚህ አምቦ ዩኒቨርሲቲ ውስጥ ቆይቷል። እሱን ተቀላቅለን እሱን ስንመራ ነበር። በውይይት ሰላም መምጣት እንደሚችል የሚያምን ፕሮጀክት ነበረ። ተከታታይ ውይይት ስንወያይ ነበረ፣ ስንታወቅ ነበረ። የአንዱን ባህል አንዱ ሲያውቅ ነበረ። ይሄ በእርግጥ እኔ የመጣሁበት አካባቢ ምናልባት አንድ ቋንቋ ተናጋሪ ማህበረሰብ ካለበት አካባቢ ነበረ የመጣሁት። አንዱን የአንዱ ለአንዱ ብሔር ለአንዱ ማንነት ያለኝ ማንነት ጥሩ ያልነበረ እንትን ነበር ከመምጣቴ በፊት ዩኒቨርሲቲ ከመቀላቀሌ በፊት ለምን ስለማላቅ ማለት ነው። እና ከመጣሁኝ ወዲህ በእርግጥ ማወቅ ችያለሁ። የተዛባ ታሪኮችም እንዳሉ አንዳንድ በትምህርትም ከሰዎች ጋር በማሳለፈ ረጅም ሰዓት በመወያየታችን በመኖራችን ያዳብርኳቸውና በኔ ላይ ትልቅ ለውጥ ሰርቷል ብዬ ነው የሚያምነው። በምክንያት እንዲያምን አድርጎኛል። ጥሩ ለውጦኛል። ጥሩ ተሰርቻለሁ። ጥሩ አውቄያለሁ ማለት ይቻላል።
በአጠቃላይ በምድር ላይ ሰዎች እርስ በርሳቸው ይጣላሉ። ምክንያቱም የሚጣላሉት ስለማይግባቡ ነው። የማይግባቡት ደግሞ ስለማይተዋወቁ ነው። በዚህ ቦታ ላይ ሰዎች አብሮ ለመኖር አብሮ ተግባብቶ ለመኖር ሰላማዊ የሆነ ኑሮ ለመኖር የግድ ሰዎች መተዋወቅ አለባቸው። ስለዚህ ለመተዋወቅ በተለይ ደግሞ ለያንግ ጀነሬሽን ለወጣቱ ትውልድ ዩኒቨርሲቲ ትልቅ የሆነ እድል ፈጥሮለታል። ከዚህ በፊት ማላቀውን ማህበረሰብ በሩቅ ወይም ደግሞ በስማ በለው የሰማሁትን ማህበረሰብ ታሪክ፣ ባህል፣ አኗኗር በሩቅ የሰማሁትን ዩኒቨርሲቲ መጥቼ ያለውን አጠቃላይ በቅርበት ያለውን አጠቃላይ የህይወት ካልቸራቸውን የህይወት እንቅስቃሴያቸውን በአጠቃላይ ያውቃለሁ። ይሄ ደግሞ አንደኛውን ማህበረሰብ ጭፍን ከሆነ ጥላቻ በመውጣት አብሮ በመኖር አብሮ በመብላት የተለያየ ካልቸር ከየትኛው አካባቢ የመጣው በጣም ከሩቅም ከቅርብም ከመጣው ማህበረሰብ ጋር እኩል የሆነ የህይወት መስተጋበርን በማስተላለፍ የሚነሱ የጭፍን ጥላቻዎችን መቅረፍ ትችያለሁ ማለት ነው። ስለዚህ ዩኒቨርሲቲ ላይ ያለኝ ላይፍ እርስ በርስ በመተዋወቅ በመግባባት አብሮ በመኖር የታገዘ ነበር ማለት ነው። ስለዚህ በአጠቃላይ እንደ እኔ እንደ አንድ የፖለቲካል ሳይንስ ተማሪ የዩኒቨርሲቲ ላይፍ ተማሪዎች ወይም ደግሞ ወጣቶች በአግባቡ ከተጠቀሙ ትልቅ የሆነ በህይወታቸው ላይ ትልቅ የሆነ ለውጥን ማምጣት የሚችሉበት ማህበረሰብን የሚያውቁበት የተለያዩ ባህሎችን የሚያውቁበት እሴቶችን የሚያውቁበት መድረክ ነው ማለት ነው። ስለዚህ ይሄ መድረክ በጣም ኢምፖርታንት ነው። ወጣቶች መጠቀም ያለባቸው ፖዚቲቭ የሆኑ አቲቲዶችን አመለካከቶችን በማሳደግ ሊጠቀሙበት የሚገባ ተቋም ነው ማለት ነው።
ያው እንግዲህ ሁላችንም ከተለያየ ሶሳይቲ ስለሆነ የመጣ ነው የተለያዩ እንትኖች ላይክ የተለያዩ ባህሎች ነው እዚህ ጋር የምናየው እና እኔ ከያው የከተማ ልጅ ነኝ ምናምን ነገር ብዙውን ጊዜ ላይክ ከከተማ ወጥቼ አላውቅም እና እዚህ ከመጣሁኝ በኋላ ነው ላይክ የሰው የተለያየ ማህበረሰብን እንዳገኘ ቻልኩት ማለት ነው። እና ጀስት እኔ እዛ ሆኜም የምሰማው የነበረው የምር ደግሞ መሬት ላይ ወርጄ ሳየው ሶሳይቲው የተለየ ነው ማለት ከእያንዳንዱ ክልል የመጣ ሰዎች የመጡን ሰዎችን ታወቅ ያለው እና የምሰማው ነገር እና እነሱን ደግሞ እዚህ መጥቼ ሳያቸው በጣም ኢትስ ዲፍረንት እና ሂስትሪያችንን ምናምን ሳይሆን ማየት ያለብን ሰውን እንደ ሂውማኒቲ ነው ቀርበን ማየት ያለብን ብዬ ነው ሰውን እንደ ሰው አክሰፕት ለማድረግ ተምሬያለሁ።
ጥሩ፣ ወደ ተግዳሮቶቹ እንሄዳለን። ህይወት በግቢ ፍጹምም ቀላል አይደለም። የሚያስቸግሩ ነገሮች አሉ። ምን አይነት ተግዳሮት ገጠማችሁ? ሌላውንስ ተማሪ ምን አይነት ተግዳሮት ሊገጥመው ይችላል? ከመቻቻል አንጻር፣ አብሮ ከመኖር ከመተባበር አንጻር እነዛ ተግዳሮቶችንስ እንዴት አለፋችሁት? ስለዚህ እድሉን አሁን ለጴጥሮስ ልስጠው። ከጴጥሮስ ወደ አየለና ወደ ሊቀ እንሄዳለን።
አድማጮቻችን፣ የዚህ ውይይት ቀጣይ ክፍል በነገው ዕለት ይደመጣል። አሁን ወደ ቀጣዩ መሰናዶ እንሻገር። በጥቁሮች ላይ የሚደርስ የዘር ጭቆና ለማስቀረት ብቸኛው መፍትሄ በኢኮኖሚ ራስን መቻል ነው ያሉ በአሜሪካን ሀገር የሚኖሩ ኢትዮጵያን ብላክ ኢኮኖሚ ኤክሰለንስ የተሰኘ ድርጅት አቋቁሞ የመጀመሪያ የሙከራ ስራቸውን ከኢትዮጵያ ላይ እንግዲህ ከሰሞኑ ጀምረዋል። ዛሬ በክፍል ሁለት ቃለ ምልልስ የዲጂታል ኢኮኖሚ ኢትዮጵያ ውስጥ በምን መልኩ እንደሚሰራና የስራ እድል የሚፈጠርላቸው ከ100,000 በላይ ወጣቶች በምን መልኩ ተጠቃሚ እንደሚሆኑ ይዳስሳል። ከድርጅቱ ስራ አስኪያጅ ዶክተር ፍስሐ እሸቱ ጋር ቆይታ ያደረገችው ስመኝሽ የቆየ ናት።
እንግዲህ የዲጂታል ኢኮኖሚ ወይም ደግሞ በበይነ መረብ ላይ የሚደረግ የግብይት ስርዓትን ለመፍጠር በመሰረታዊ ሁኔታ የኢንተርኔት አገልግሎት የሚያስፈልግ ይመስለኛል። ኢትዮጵያ ውስጥ ደግሞ እንግዲህ በጣም ዝቅተኛ ደረጃ ላይ ነው ያለው የኢንተርኔት ሁኔታ። ደግሞ ያለውም ኢንተርኔት በተለያዩ ችግሮች ምክንያት በተደጋጋሚ እንደምናያቸው መቆራረጦች ይከሰታል እና ይህን ያሰባችሁትን የናሙና ፕሮጀክት ለመስራት ለማሳካት ትችላላችሁ አሁን ባለው ሁኔታ?
እንችላለን። የኛ ፕሮጀክት ቅድም እንዳልኩሽ የበይነ መረብ ወይም ደግሞ በኢንተርኔት ላይ ዲፔንድ የሚያደርገው ክፍሉ በጣም አነስተኛ ክፍሉ ነው። ወደፊት እያደገ የሚሄደው ፓርቱ ቢሆንም ግን አሁን ከጅማሮ የሚሆን ለተወሰነ ጊዜ እስከ ምሽ ባጭር ጊዜ በኛ በሚታይ እይታ የተወሰነ ክፍሉ ነው። ግን ከገበሬው ጋር የሚሰሩ ብዙ ፕሮጀክቶች አሉ። በአግሮ ፕሮሴሲንግ ላይ ብዙ ፕሮጀክት አለ። በኢኮመርሱ ላይ ኢኮመርሱ ስንል ደግሞ ምን መሰለሽ፣ እኛ ሃይብሪድ ሲስተም ይሉት አለ ዊች ኢዝ ኢንተርኔት ላይ ብቻ ዲፔንድ የሚያደርገውን ኢኮመርስ አይደለም እያደረግ ነው። ቦዝ ኢኮመርስ እና ስልክ ደውሎ ያለ ኢንተርኔት በኢንተርኔት ይጠቀሙ እና ስልክ ደውሎ ደግሞ ኢንተርኔት የሌላቸው አብዛኛው ማህበረሰብ ኢትዮጵያ ውስጥ የኢንተርኔት አክሰስ እንደሌለ እናውቃለን። ኢንተርኔቱ ራሱ ሪላያብል እንዳልሆነ እናውቃለን። ስለዚህ የሃይብሪድ ሲስተሙን ያደረገው ለምንድን ነው? ሰው ኢንተርኔት የሌለው በስልክ ደውሎ እቃ ኦርደር አድርጎ እቃ ቤቱ ድረስ ሊመጣ የሚችልበትን ሲስተም ነው የአዶፕት ማድረግ የፈለግ ነው። ይህ በነገራችን ላይ አሁን ኢትዮጵያ ውስጥ ራሱ ኦልሬዲ ተጀምሮበታል፣ እየተሰራ ነው ያለ። ለምሳሌ እንደ ዴሊቨር አዲስ የሚባሉ አሉ፣ ሌሎችም የስ ና የሚባሉ አሉ። አፍሪካ ውስጥ ኢኖቬቲቭ መሆን አለበት ሳክሰስ ልንሆን ብንል ከታሰብን ና የእኛም ሲስተም እንደዛ ነው። ከዛ ባሻገር ደግሞ ሌላውና ትልቁ አካሉ ደግሞ የዲስትሪቢሽን ቻነል የምንፈጥረው ነው ማለት ነው። ኢትዮጵያ ውስጥ 5 ሃይፐር ማርኬቶች፣ 10 ሚድል መካከለኛ የሆኑ ሱፐር ማርኬቶች እና 1000 የሪቴል ቻነሎች ይፈጠራሉ። በነዛ ሁሉ ደግሞ ስልክም ባይኖረው ወይም ደግሞ ኢንተርኔት ባይኖረው በእግሩ ደግሞ ሄደው ሊገዛ የሚችልበት ሁኔታዎች ስለሆነ ነው የምንፈጥረው።
እነዚህ የሱፐር ማርኬቶች እና የሪቴል ቻነሎች በመላው ኢትዮጵያ ነው የሚከፈቱት ወይም የተለያዩ ያሰባቸዋቸው ቦታዎች አሉ?
በመላ ኢትዮጵያ ነው የሚከፈቱት። 5 ሱፐር ማርኬቶ ሃይፐር ማርኬቶቹ በውዝ ለኢትዮጵያና ለአፍሪካም ጭምር እንዲሆኑ ታስቦ አዲስ አበባ ዙሪያ ነው የሚሉት። ግን 10 የተመረጡ ትላልቅ ሪጂናል በሪጅን ከተማ ማለት በክልሎች የተመረጡ ትላልቅ ከተሞች አሉ። በሱ መሀል 10ሩ ምንድን ነው መካከለኛ ሱፐር ማርኬቶች ይኖራሉ። 1000ዎቹ ግን በመላ ኢትዮጵያ ነው ከስራች የሚገኙ።
ቅድም ጠቀስ ያደረግከው እንግዲህ የሰባችሁት ይሄ ግብይት ስርዓት ለበርካታ ወጣቶችም የስራ እድል ይፈጥራል ብለኸኛል እና እንግዲህ ኢትዮጵያ ደግሞ ከ70% በላይ የሚሆነው ህዝቧ ወጣት ነው። ይሄ ወጣት በምን መልኩ ነው ተሳታፊ የሚሆነው? ምን ያክል የስራ እድልስ ይፈጠራል?
ከቁጥሩ የምንነሳ በዚህ ፕሮጀክት ራሱ በቀጥታ ተሳታፊ ይሆናሉ ብለን ያሰብነው ወደ 100,000 ወጣቶችን ነው ያሳትፋል ብለን ያሰብነው። ኢንዳይሬክትሊ ደግሞ ያው ለምሳሌ እንግዲህ አሜሪካ ነገር አማዞንን ታውቂያለሽ ያለ በበርካታ ሚሊዮንስ ኦፍ ሰዎች ነው የስራ እድል የሚፈጥረው ኢንዳይሬክትሊ ማለት ነው። ምክንያቱም ኦንላይን ፕላትፎርም ሲፈጠር ለብዙ ሰዎች ትንሽ ሱቅ ሳይከራዩ በቀላሉ ኦንላይን ስቶር ከፍተው እውቀቱ ያላቸው ካፒታል የሌላቸው ሰዎች ግን ወደ ቢዝነስ ሊገቡ የሚያስችላቸው ሁኔታ ይፈጥራል። በዛ ላይ ደግሞ በሰርቪስ እና በአገልግሎት ዙሪያ ውስጥ በሚገኘው ከዛ ጋር በተገናኘ የሚፈጠሩ የስራ እድሎች ይኖራሉ። ያን ትተን በቀጥታ በፕሮጀክቱ 100,000 በላይ ወጣቶች ተጠቃሚ ይሆናሉ። ከኢትዮጵያ ወጣቶች ፌዴሬሽን ጋር የዛሬ ይስ በመቅጠል ተፈራርመናል እና እነሱ ወደ 8 ሚሊዮን የሚጠጉ ሜምበሮች አሏቸው እና እነሱ ጋራ ማኔጅ ቱ ኦን የሚባል ፕሮጀክት ዘርግተናል። ኢንፋክት ትሬኒንግ ኦልሬዲ ተጀምሯል። የመጀመሪያዎቹ 100 ተማሪዎች ስልጠና ባለፈው ሳምንት ውስጥ ተከናውኗል። ነገ ይመረቃሉ እና ሴንሻሊ ምንድን ነው የሚሆነው? እነዚህ ልጆች በማኔጅመንት ፕሮግራም ውስጥ ገብተው ቅድም የተናገርኩትን 1000 ሴንተሮች እያሉ አይደለም፣ እነዚህ 1000 ሴንተሮች ውስጥ በማኔጅመንት ይገቡና ማኔጅ ቱ ኦን ነው ፕሮግራሙ። እነዚህ ሴንተሮችን ወደ ባለቤትነት በመውሰድ የመጀመሪያቸው ሚሊዮነሮች በእነሱ ለመፍጠር ነው የታሰበው።
ምን ያክል ጊዜ የሚፈጅ ፕሮጀክት ነው? እንግዲህ አሁን መነሻው ላይ ናችሁ። ተጠናቆ ወደ ስራው መገባት እስኪጀምር ምን ያክል ጊዜ ይፈጃል?
ይህን የኢትዮጵያ ውስጥ የሚደረገውን ፕሮጀክት ወደ ስራ እንቅስቃሴ ለመግባት ቅድም እንዳልኩሽ ኦልሬዲ ስራ ተጀምረዋል፣ ትሬኒንጎች ተጀምረዋል። ዌብሳይቱ ኦልሬዲ አፕ ነው፣ ፐርፐዝ ብላክ ዳት ካም ብሎ ማንም ሰው ሊገባ ሊያው የሚችል ነው። አሁን ለኢትዮጵያ ከስተማይዝ እያደረግ ነው ያለው፣ ለቴሌብርን ለመጠቀም፣ የኮመርሻል ባንክን ብር ለመጠቀም፣ ሌሎችም የአይቲ ከባንኮች ጋር ፋይናንሽል ኢንስቲቱሽንስ ጋር ያለው ኢንቴግሬሽን እየተሰራ ነው ያለው። 2 ፌዝ ነው ያስቀመጥ ነው። ፌዝ 1 ሬንት ኤንድ ስታርት ነው ያለው። ፌዝ 2 ደግሞ ቢልድ ኤንድ ስታርት ነው ያለው። ሬንት ኤንድ ስታርት የሚባለው ለምሳሌ አሁን ሰው ካፒታል በአሁን እንግዲህ ጁላይ 24 ነው የሚጀምረው በፈረንጆች አቆጣጠር ወይም በኢትዮጵያ 2017 ገንዘብ ሬት ከተደረገ በኋላ ያንን ገንዘብ ይዘን መቀመጥ አትፈልግም። ቦታ እስክናገኝ፣ ግንባታ እስኪያልቅ ምናምን የሚባለው ነገር። ስለዚህ ምን እንደመረጥ ነው ኢሚዲየትሊ ስራ መግባት ነው የምትፈልገው እና በእኛ ታርጌት ጃንዋሪ 1 ላይ 2022 ላይ ስራዎች ይጀምራል። የመጀመሪያዎቹ ሳይቶች ብለን እንደምናስበው
እንግዲህ የተነጋገርን ያለ ነው በዓለም ዙሪያ በጥቁር ህዝብ ላይ የሚደርሰውን የዘር መድሎን ለማስቀረት ኢኮኖሚን በመጠቀም ጥቁር ህዝቦችን ከፍ ማድረግ ላይ ነው እና ይህንን ጉዳይ ስናነሳ እንግዲህ በውስጡ ብዙ ውስብስብ የሆኑ አንዱ ከአንዱ ጋር የተያዙ ችግሮች ያሉበት ከስርዓት ጋር ከተቋማት ጋርም የተዛመደ ችግር ነው እና ለዘመናት ደግሞ ይህንን ለመዋጋት ሲሞከር ነበር። አሁን የእናንተ ፕሮጀክት ጥቁሮችን ሚሊዮነር ማድረግ እንችላለን ብላችሁ ስትነሱ ለየት የሚያደርገው ነገር አለ ወይ?
የኛ ለየት የሚያደርገው አካሄዱ ነው። ብዙዎቹ አሜሪካ ውስጥ በተለይ ጥቁሮችን ለመለወጥ የሚደረገውን ሂደት ካየሹ ፖለቲካ ኢኮኖሚ ላይ ያተኮር አይደለም። ፕላስ ብዙዎቹ ደግሞ የሌላው ማህበረሰብ በጎ ፍቃድ የሚጠይቁ ናቸው። እነሱ ነው እኛ የሚለየው ኮምፕሊት ከዛ በወጣ መልኩ ውስጣችን በመመልከት ውስጣችን ያለንበት ኃይልና የመተባበሪያ መንገዶችን ሞዴልስ በመቀየስ በጋራ ሊያሰሩ በሚችሉ መንገዶች ላይ በማተኮር ከዛም ባሻገር ደግሞ ኢኮኖሚያችንን ቢዝነስን በመስራት በመፍጠር ያተኮረ በመሆኑ የእኛ ከዚህ በጣም ይለያል። ሌላው ደግሞ ከሌላው በምን ይለያል ያልሱ ስኬሉ እኛ ስንነሳ ሶስት ክራይቴሪያ ይዘን የተነሳ፣ አንደኛ ኢንክሉሲቭ፣ ሁለተኛ ኢምፓክትፉል፣ ሶስተኛ ኢኖቬቲቭ የሆኑ ክራይቴሪያዎችን ይዘን በዚህ ሌቨል እስካሁን እኛ በምናስበው ሌቨል በጥቁሮች ላይ በአጠቃላይ ጥቁሮችን ትልቅ የሆነ ሂዩጅ የሆነ ኢኮኖሚያዊ መርታ ያመት በሚያመጣ መልኩ ማንም ፕሮጀክት ስዛሪዘ ሲተቀየሰም የለም የተሞክሮም የተደረገበት ሂደት የለም።
እንግዲህ ዶክተር ፍስሐ ኢትዮጵያ ውስጥ በነበርክበት ጊዜ ከዩኒቲ ዩኒቨርሲቲ ጎን ለጎን ሌሎች በርካታ ፕሮጀክቶችንም ጀምረህ ነበር። በሚዲያው ዘርፍ ተሰራ ነበር፣ በአካባቢ ጥበቃ፣ ማርኬቲንግ የመሳሰሉ የተለያዩ ዘርፎች ላይ ተሰራ እንደነበር አስታውሳለሁ። ሁሉም ግን በእንጥልጥል እንደቀሩ ወይም ደግሞ ተዘግተው ነው ከሀገር የወጣኸው። አሁን እንደ አዲስ ፕሮጀክት ይዘህ ስትመጣ ከዚህ በፊት የነበረ ሁኔታ ሊደገም ይችላል የሚል ፍርሃት አላደረብህም?
እነዛ የተጀመሩ ፕሮጀክቶች ደግሞ ዋን ወር አናዘር እንዲቆሙ የተደረገበት የራሱ ምክንያት አለው። ብዙም ደግሞ ከፖለቲካው ሂደት ጋር በተገናኘ እና እኔም በግለሰብ ደረጃ ታርጌት በመደረግ የተነሳ ነበር እና አሁን ያ ሁሉ ነገር ተቀይረዋል። ኢትዮጵያ የነበረችበት ሁኔታ እና አሁን ያለችበት ሁኔታ ኮምፕሊት የተለያዩ ነገሮች ናቸው። በጣም የሚደንቀው ነገር ነው ከመጣሁም በኋላ በጣም በሚደንቅ ሁኔታ ከመንግስት ተቋማት አካባቢ የተደረገልን ያለው አቀባበል፣ አብሮ ለመስራት ያለው ፍላጎት በጣም ሚደንቅ ነው እና ለእኔ አሁን ያለው የፖለቲካ ሁኔታ ተነሳሽነቱም ፍላጎቱም የመንግስት ተቋማት ግልጽ ሆነው ክፍት ሆነው ከግሉ ሴክተር ጋር ለመስራት በግልም ደረጃ የነበሩ ሁኔታ ስለተቀየሩ እኔ እንግዲህ ፐርሰናሊ ነገ እግዚአብሔር የሚያመጣው ሚያቀው አሁን ባለው ሁኔታ ግን ኢንከሬጅ ያለ ሁኔታ ስላለ እኔ ያን ኤክስፔክት አላደርግም። ፕላስ በፊት የነበረ ሁኔታ እንደ ተቋምም በግል ደረጃ እኔ ነበርኩ ኦን ማድረገው። አሁን ግን የጋራ የህዝብ የሆነ ሀብት ለመፍጠር ነው የተንቀሳቀስን ያለ ነው። ቅድም እንዳልኩሽ ከ108 በላይ አባላት አሉት። ፍስሐ ብቻ አይደለም ታርጌት፣ እኔ አም ጀስት ዋን ፐርሰን ሀዝ አይዲያ ኤንዝ። አሁን ለእንግዲህ የሚቀጥለው ሌላም ሲዮ እስከሚመረጥ ኦር ዋሬቨር ኢት ኢዝ እንደ ሲዮ ሆኜ እያገለገልኩ ያለው ነው እና ይሄ በቦርድ የሚተዳደር የህዝብ ሀብት የሆነ ሼር ካምፓኒ ኦር ዋቴቨር ኢት ኢዝ እንኳን ታርጌት ብንሆን ድርጅቱ መቀጠሉ አይቀርም የህዝብ ሀብት እስከሆነ ድረስ። ስለዚህ ብዙ ልዩነቶች አሉ በፊት የነበረበት ሁኔታ እና አሁን ያለው ሁኔታ።
ዶክተር ፍስሐ በጣም ነው የማመሰግነው። እንዳልከው ትልቅ ተልእኮ ይዛችሁን የተነሳችሁ በዓለም ዙሪያ የሚገኙ የጥቁር ህዝቦችን ከጭቆና ለማውጣት በኢኮኖሚ ራስን ለማስቻል ገበሬውንም ወጣቱንም መሰረት ያድርጎ የተነሳ ትልቅ አላማ ነው። ተሳክቶ ደግሞ እንደገና በሌላ ዙር ለቃለ መጠይቅ እንደምንገናኝ ተስፋ አደርጋለሁ። ለዛሬው በጣም ነው የማመሰግነው
ስለጋበዛችሁን እና ክብራችሁ ስለጠራችሁን በጣም እግዚአብሔር ያክብርልናለን። በጣም አመሰግናለሁ።
ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ ደግሞ በድምፅ ምህንድስናው አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።
ምን ዘንሻል አላዳኑ በሏት